the voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የሽብር ወንጀል ክስ ተመስርቶባቸውና በጥፋተኝነት ውሳኔ እስር ተፈርዶባቸው የነበሩት ሁለት ጋዜጠኞች ዳርሴማ ሶሪና ካሊድ መሐመድን ጨምሮ 6 የሙስሊም ጉዳዮች መፍትሄ አፈላላጊ ኮሚቴ አባላት ዛሬ በአመክሮ ከእስር ተፈተዋል።
እኔ የቻለው ዛሬ ቤተሰቦቼን አግኝቻለሁ። የሙዛ በስር ላይ የሚገኙ ወንድሞቻችን አሉ። እነሱ ነገር ያሳስበናል። ስለዚህ ሁሉም ከቤተሰቡ የሁሉም ናፍቆት አለ። ሁሉም ሀገሩ ነው። በሰላም በፍቅር ወደ ቤቱ የሚገባበት መንገድ ይፈለግ ነው። የሁሉም ደስታ የዛሬ የሚሆኑ
የዳርሴማ ሶሪን ድምፅ ነበር የሰማነው። ሙሉ ዘገባው በምሽቱ አብይ ርዕስ ይቀርባል።
ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ረቡዕ ጥር 2 ቀን 2010 ዓ.ም ምረት ምሽት አስተናጋጆች እኔ አዳነች ፍስሐዬና
ሰለሞን ክፍሌ እንሆናለን። አብራችሁን ታመሹ ዘንድ የአክብሮት ግብዣችን ነው። በቅድሚያ የዕለቱ የዓለም ዜናዎች ይነበባሉ።
የትግራይ ብሔራዊ ክልላዊ ምክር ቤት 3ኛ አስቸኳይ ስብሰባ አካሄዶ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የክልሉ ምክትል አስተዳዳሪ ሆነው እንዲሰሩ በህወሓት አቅራቢነት ተሾመዋል። የትግራይ ዘጋቢያችን አለም ፍስሐ ከመቀለ የላከው ዘገባ ዝርዝሩን ይዟል።
የትግራይ ብሔራዊ ክልላዊ ምክር ቤት ዛሬ ጥር 2010 ዓ.ም ምረት ባካሄደው አስቸኳይ ስብሰባ የሽመት ሹምሽር አደረገ። የትግራይ ብሔራዊ ክልላዊ መስተዳድር ፕሬዚደንት አቶ አባይ ወልዱ በማዕከላዊ ኮሚቴ ግምገማ ጊዜ ከህወሓት ሊቀመንበርነታቸው እንደወረዱ ይታወቃል። ዛሬ በዋለው አስቸኳይ የምክር ቤት ስብሰባ ደግሞ ከክልሉ ሊቀመንበርነት ተነስተዋል። ሁለት የክልሉ ስራ አስፈጻሚና አንድ የዞን ዋና አስተዳዳሪ ከኃላፊነታቸው አስነሳ። ይህ ከኃላፊነት የመነሳት ምክንያት የህዝባዊ ወያነ ሓርነት ትግራይ ማዕከላዊ ኮሚቴ ለ35 ቀናት ባካሄደው ግምገማ መነሻ በማድረግ ነው። ይህ ከኃላፊነት የመነሳት ስራ የተወሰደ የህወሓት ማዕከላዊ ኮሚቴ ከገመገመው በጥቂት የተወሰደ ሲሆን ግምገማው እየቀጠለ ሲሄድ ከግምገማው በመነሳት የማስተካከያው ስራ ቀጣይ መሆኑ ዶክተር ደብረጽዮን ገብረ ሚካኤል ገልጸዋል። አለም ፍስሐ ከመቀለ ከተማ።
ሶማሊያ ዛሬ ከጽንፈኞች የሚደቀንባትን አመጽ ለመከላከል የሚረዳት ዲጂታል ማዕከል ከፍታለች። በሶማሊያ ኃይል ተጠቃሚ አሸባሪነትን የሚከለክል የተባለው አዲስ ማዕከል የሶማሊያ ወጣቶች ወደ አልሻባብ እንዳይገቡ የሚያግባባ ዘመቻ በድረገጽ መልእክቶች እንደሚያስተላልፍ ከሀገሪቱ ማስታወቂያ ሚኒስቴር የወጣ መግለጫ ጠቁሟል። የማስታወቂያ ሚኒስቴሩ አብዱራህማን ዑመር ኡስማን የማዕከሉ ዓላማ የአልሻባብ የጭካኔ ተግባርን በማጋለጥና በማዳከም ህዝባዊ ድጋፍ እንዳያገኝ ማድረግ ነው ሲሉ በመክፈቻው ስነ ስርዓት አስገንዝበዋል።
ራስዋን የሶማሊላንድ ሪፑብሊክ የምትለው ግዛት ምክር ቤት ጾታዊ ጥቃት መፈጸም ወንጀል እንዲሆን የሚያደርግ ህግ አጽድቋል። ህጉ የጸደቀው ባለፈው ቅዳሜ ሲሆን አስገድዶ መድፈር ብቻ ሳይሆን በሴቶች ላይ በደል መፈጸምንም ያካተተ ሲሆን እንዲህ አይነት ህግ በግዛቲቱ ሲጸድቅ የመጀመሪያ ጊዜ ነው። ህጉ ወደ ላይኛው ምክር ቤት ይላክና ፕሬዚደንት ሙሴ ቢሂ አብዲ ባለፈው ህዳር ወር ከተመረጡ ወዲህ የፈረሙት አብይ ህግ ሊሆን ይችላል።
የዩናይትድ ስቴትስ ዲሞክራት ህግ መወሰኛው ምክር ቤት አባላት ሩሲያ የዲሞክራሲ ስርዓትን ለማሰናክል የፈጸመችው ተግባር በአሜሪካ ምርጫ ላይ ጣልቃ ከመግባት አልፎ የሄደ ሆኖ ሳለ ፕሬዚደንት ትራምፕ አደጋውን ለመቋቋም አልሞከሩም ሲሉ ነቅፈዋል። አንድ የዩናይትድ ስቴትስ ፕሬዚደንት እንዲህ አይነት በሀገሪቱ ብሔራዊ ጸጥታ ላይ ከባድ አደጋ የሚያደርስ ጉዳይን እያየ ግልጽ በሆነ መንገድ ችላ ሲል ታይቶ አይታወቅም ሲሉ በሕግ መወሰኛው ምክር ቤት የውጭ ጉዳይ ኮሚቴ አባል ቤን ካርዲን ነቅፈዋል። እርምጃ ካልተወሰደ በስተቀር በያዝነው ዓመትና እንደ አውሮፓውያን ዘመን አቆጣጠር በ2020 ዓ.ም በሚካሄደው የአሜሪካ ምርጫ የሩሲያ ጣልቃ ገብነት ይቀጥላል ሲሉም አስገንዝበዋል።
አንድ የዩናይትድ ስቴትስ ፌዴራል ዳኛ ፕሬዚደንት ዶናልድ ትራምፕ ያቀዱትን መርሃ ግብር እንዲያቆሙ ማዘዛቸው ያስቆጣል ሲል የዋይት ሀውስ ቤተ መንግስት ስሜቱን አንጸባርቋል። በልጅነታቸው ህገወጥ በሆነ መንገድ ወደ ዩናይትድ ስቴትስ የገቡ በብዙ መቶ ሺህ የሚቆጠሩ ፍልሰተኞች ከሀገሪቱ እንዳይባረሩ የሚፈቅደው ደንብ ባለበት እንዲቀጥል ነው ዳኛው የፈረዱት። የዋይት ሃውስ ቃል አቀባይ ሳራ ሳንደርስ እንዲህ አይነት ጉዳይ በመደበኛው የህግ ሂደት ነው መታየት ያለበት ብለዋል። ትራምፕ በህግ በመገዛት ያምናሉ። በፕሬዝዳንት ባራክ ኦባማ አስተዳደር ወቅት የተፈጸመውን ህገ መንግስታዊ ያልሆነውን ተግባር ለማስተካከልና ዘላቂ መፍትሄ ለማግኘት ከሁሉም ፓርቲዎች ጋር ይሰራሉ ብለዋል። ጉዳዩ የሚመለከተው 800,000 የሚሆኑትን ከሀገር የመባረር አደጋ የተደቀነባቸውን ወጣት ፈላሾችን ነው።
ፕሬዝዳንት ትራምፕ ለፕሬዝዳንትነት ይወዳደሩ በነበረበት ወቅት የመርመራ ክትትል እንዲያደርጉባቸው የብሪታንያ ሰላይ የነበሩትን ሰው የቀጠረው የመርመራ ኩባንያ ኃላፊ ለዩናይትድ ስቴትስ የህግ መወሰኛው ምክር ቤት ኮሚቴ ቃላቸውን ሰጥተዋል። መርማሪው ስለ ትራምፕ የሚዘረዝር ዶሴ ለዩናይትድ ስቴትስ ፌዴራል የምርመራ ቢሮ ያስረከቡት ብሔራዊ ጸጥታን የሚመለከት ሊሆን የሚችለው ጉዳይ በጣም ስላሳሰባቸው ነው ብለዋል። ዶሴውን እንዲያቀርቡ ክሪስቶፈር ስቲልን የቀጠረው የሲምሰን ኩባንያ ሲሆን አንድ ወግ አጥባቂ ድረገጽም ገንዘብ ከፍሎታል ተብሏል። ወደኋላ ደግሞ የተቀናቃኛቸው ሂለሪ ክሊንተን የምርጫ ዘመቻ ቡድን የሚገኙባቸው ዲሞክራቶችም ከፍለውበታል ተብሏል።
በመጨረሻም የደቡብ ኮሪያ ፕሬዝዳንት ሙን ጃይኤን አንዳንድ ቅድመ ግዴታዎች ከተሟሉ ከሰሜን ኮሪያ መሪ ኪም ጆንግ ኡን ጋር ተቀምጠው የመነጋገር ፍላጎት እንዳላቸው ገልጸዋል። ሙን ይህን ሐሳብ ያቀረቡት ሁለቱ ኮሪያዎች እንደ አውሮፓ አቆጣጠር ካለፈው ታህሳስ 2015 ዓመተ ምህረት ወዲህ ለመጀመሪያ ጊዜ ተገናኝተው ከተናገሩ በኋላ ነው። ከኪም ጆንግ ኡን ጋር ተቀምጠው ከመነጋገራቸው በፊት ግን አንድ ስኬት ዋስትና የሚኖረው መኖር አለበት ብለዋል። ደቡብ ኮሪያ የተለያዩት ቤተሰቦች የሚገናኙበት ሌላ አንድ እድል እንዲከፈትም ሐሳብ አቅርባለች። እንደ አውሮፓ አቆጣጠር ከ 1950 እስከ 1953 ዓመተ ምህረት ድረስ በተካሄደው ሁለቱን ኮሪያዎች በከፋፈለው ጦርነት ቤተሰቦች ለመገናኘት አለመቻላቸው የሚታወቅ ነው። የወቅቱ ግንኙነት በመጪው ወር እንዲጀመር ነው የደቡብ ኮሪያው መሪ የጠየቁት። አድማጮች ይላበታል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን የዕለቱ አብይ ርዕስ
የሽብር ወንጀል ክስ ተመስርቶባቸውና በጥፋተኛነት ውሳኔ እስር ተፈርዶባቸው የነበሩት ሁለት ጋዜጠኞች ዳርሴማ ሶሪና ካሊድ መሐመድን ጨምሮ ስድስት የሙስሊም ጉዳዮች መፍትሄ አፈላላጊ ኮሚቴ አባላት ዛሬ በአመክሮ ከእስር መለቀቃቸው ተነገረ። የተፈቱት ፖለቲከኞችና ሌሎች እስረኞችን መፍታትን በተመለከተ የኢትዮጵያ መንግስት የዛሬ ሳምንት ረቡዕ በሰጠው መግለጫ መሰረት በይቅርታም ሆነ በምህረት አይደለም የተፈታ ነው። ፍርዳችንን ጨርሰን በአመክሮ ነው ብለዋል። ጽዮን ግርማ ዝርዝሩን ይዛለች።
በፌዴራል ከፍተኛ ፍርድ ቤት የሽብር ክስ ተመስርቶባቸውና ጥፋተኛ ተብለው በተፈረደባቸው የእስር ፍርድ ምክንያት በቃሊቲና በዝዋይ ማረሚያ ቤት በእስር ላይ የነበሩት ጋዜጠኛ ዳርሴማ ሶሪና ጋዜጠኛ ካሊድ መሐመድን ጨምሮ ስድስት ሰዎች በዛሬው ዕለት መለቀቃቸውን ለአሜሪካ ድምጽ ተናግረዋል። ከ1987 ዓመተ ምህረት ጀምሮ በተለያዩ በግል ባለቤትነት በሚተዳደሩ ጋዜጦችና መጽሔቶች ላይ በመጻፍና በአምደኝነት እንደዚሁም እስከሚታሰርበት ጊዜ ድረስ ቢላል በተሰኘ በሙስሊም ጉዳዮች ላይ ትኩረት አድርጎ በሚሰራ ሬዲዮ ላይ ዘጋቢ የነበረው ጋዜጠኛ ዳርሴማ ሶሪን ማምሻውን ከእስር ከተፈታ በኋላ አግኝቼ አነጋግሬው ነበር።
ልክ የዛሬ ወር ማለት ነው መፈታት የነበረብኝ ዛሬ የተፈታነ ሰዎች ከዚህ ከምህረቱ ጋር የተያያዘ ነገር አለም። አብዛኛዎቻችን ጨርሰን የወጣ ነው፣ ግን ጨርሰንም በአግባቡ አይደለም የተፈታ ነው። 30 ቀን ነው በተጨማሪ። አንደኛ የታሰርኩት እኔ በአግባብ ባልሆነ መንገድ ነው። እንደገናም ደግሞ ፍርድ ቤት ከፈታኝ በኋላም እንደገና ደግሞ ቢሆን አንድ ወር ነው ጋር 25 ነበር መውጣት የነበረብኝ። ዛሬ ነው የወጣሁት። እኔ ወጥቻለሁ ዛሬ ቤተሰቦቼን አግኝቻለሁ። የሚዛ በስር ላይ የሚገኙ ወንድሞቻችን አሉ። እነሱ ነገር ያሳስበናል። ስለዚህ ሁሉም ከቤተሰቡ የሁሉም ናቆት አለ። ሁሉም ሀገሩ ነው። በሰላም በፍቅር ወደ ቤቱ የሚገባበት መንገድ ይፈለግ ነው። የሁሉም ደስታ የጋራ የሚሆኑ ለመታሰሩ አዲስ አይደለም። እንደምንታሰሩ እያወቅን ነበር የምንሰራው። ይሄ ነገር መቆም አለበት። ሀገር ነው፣ የጋራ ጉዳይ ነው። ስለዚህ ሀገር ሰላም የሚሆንበት ይቺ ሀገር የምታድግበት ጻናት ልጆች በሀገራቸው በቤተሰቦቻቸው የሚመኩበት ሀገር እንድትሆንልን አችንም በአንድ ላይ ብንሆን እንመኛለን።
ልክ የዛሬ ሳምንት ጠቅላይ ሚኒስትሩ ኃይለማርያም ደሳለኝን ጨምሮ የፓርቲው አመራሮች በተገኙበት መግለጫ የሰጠው ገዢው ፓርቲ ኢህአዴግ የፖለቲካ ምህዳሩን ለማስፋት ፖለቲከኞችና ሌሎች ሰዎች አንዳንዶቹ ክሳቸው ተቋርጦ አንዳንዶቹ ደግሞ በይቅርታና በምህረት ሊፈቱ እንደሚችሉ የገለጹ ቢሆንም እስካሁን በዚህ መሰረት አንድም የተፈታ እስረኛ እንደሌለ ታውቋል። እነ ዳርሴማ ሶሪም ጉዳያቸው ከዚህ የተለየ እንደሆነ ገልጸው እንዳውም ፍርድ ቤቱ ከአንድ ወር በፊት ክሮ እንዲለቀቁ ወስኖላቸው እንደነበር ተናግረዋል። እስከሚታሰር ድረስ ቢላል ሬዲዮ በተሰኘ ሬዲዮ ላይ ይሰራ የነበረ ጋዜጠኛ ካሊድ መሐመድንም እንዲሁ ምሽቱን አግኝቸው ነበር።
ትላንትና ከዚያይ ማረሚያ ቤት እንዲሁም ዛሬ ደግሞ ከዚህ ከቃሊቲ ማረሚያ ቤት የወጣ ነው። የፍርድ ቤታችንን ጨርሰን ምናልባት በዚህ በማረሚያ ቤት ህግ ደንብ መሰረት አመክሮ የሚባል ነገር አለ። አመክሮ ማለት አንድ ታራሚ ጥፋት ካላጠፋ በማረሚያ ቤት ቆይተው ማረሚያ ቤቱ የሚሰጠው ሊል ማለት ነው። ታራሚም የራሱ የሆነ መርጥ ማለት ነው። ይህን ጉዳይ አመክሮ የሚባለው የጋራ የሆነ አጀንዳ ነው፣ ማረሚያ ቤቱ ታራሚ የሚጠቀምበት ማለት ነው። ስለዚህ እኛ በዚህ መሰረት ኖርማል እስራችን የሚሆነው አሁን 3 ዓመት የተፈረደብን ሰዎች ለምሳሌ 2 ዓመት ነው የሚሆነው፣ ከአንድ አመት 4 ወር ተቀንሶ ማለት ነው። ስለዚህ ከቅርታና ከምህረት ጋር ተያይዞ ምንም አይነት ግንኙነት የለውም። እኛ ኖርማል የእስር ጊዜያችንን ጨርሰን ትርፍ የታሰረ ሰዎች ነበረን። አሁን በወጣንበት ሰዓት ላይ ትርፍ ታስረኛል ማለት ነው።
ካሊድ ከዚህ ቀደም ታስሮ መፈታቱን ገልጾ በእስር ላይ ያለ በርካታ ስቃዮችን ማሳለፉን ተናግሯል። ሁሉንም ለመናገር ግን ጊዜ እንዲሰጠው ጠይቋል።
ያው የሰብአዊ ጥሰቶች አሁንም በቅርቡ በነበረው በቃሊቲ ማረሚያ ቤት ቆይታችን ሰብአዊ ጥሰት ተካሂዶብናል። አሁን በቅርቡ ማለት ነው ከዚህ ከፊቻችን ጋር ተያይዘው ድብደባ ደርሶብናል። ይህንም አያይዘን በክፍል ኖረናል ማለት ነው።
ጋዜጠኛ ዳርሴማ ሶሪን በተመሳሳይ በቀጣይ ሰፋ ያለ ቃለ ምልልስ እንደሚሰጠን ቃል ገብቷል። ላመሰግነው የሚገባኝ ግን አካል አለ ብሎናል።
በተለይ በስር ላይ በነበርንበት ወቅት ቤተሰቦቻችንን እኛንም ሲያጽናኑን የነበሩ በመላው ዓለም የሚገኙ በእውነት ቃላት ያንሰኛል። እኔ ለሀገሬም ለሕዝብ ምንም አደረግኩ ብዬ የማስበው ነገር የለም። የሰው ውለታና የሰው ድርጊት ግን ይኸው አሁን ጋር ስልኩ ራሱ ፋታ የለም። ስለዚህ በጣም አመስግኝልኝ ይህን መልገልጽ የምችለው።
ከጋዜጠኛ ዳርሴማ ሶሪና ከጋዜጠኛ ካሊድ መሐመድ ጋር አብረው የተፈቱት ሌሎቹ 4 ሰዎች ሀሺም አብደላ፣ አብዱል ጀባር አብደላ፣ ሀሩን ሀይረዲን እና ነዚፍ ተማም ከቃሊቲ ማረሚያ ቤት እንደሆኑ በከድር መሐመድ በሚል የክስ መዝገብ ከተከሰሱት 20 ተከሳሾች ውስጥም የዛሬዎቹን 6ቱን ጨምሮ በተለያየ ጊዜ እየተፈቱ ሲሆን እስካሁንም በእስር ላይ የሚገኙና የሚቀሩ እንዳሉ እነ ዳርሴማ ተናግረዋል። በሌላ በኩል ከሙስሊም መፍትሄ አፈላላጊ ኮሚቴዎች ጋር በተያያዘ በሌላ መዝገብ ከተከሰሱት ውስጥ 4 እስረኞች እንደሚቀሩና አህመዲን ጀበል፣ አህመዲን ሙስጠፋ፣ መሐመድ አባትና ካሊድ ኢብራሂም የተባሉ እስረኞች እንደሚቀሩ እነሱም የይግባኝ ውሳኔ ግልባጭ ሳይሰጠን ከ2 ዓመት በላይ ተቆጥሯል ሲሉ በጠበቃቸው ወይዘሮ ሀዲስ መሐመድ አማካኝነት በቅርቡ ለአሜሪካ ድምጽ መናገራቸው ይታወሳል። ጋዜጠኛ ካሊድ መሐመድና ጋዜጠኛ ዳርሴማ ሶሪን በተመለከተ የጋዜጠኞች መብት ተከራካሪ ድርጅት ሲፒጄ በተደጋጋሚ ሊፈቱ ይገባል፣ እስራቸውም ተገቢ አይደለም ሲል መግለጫ መስጠቱ ይታወሳል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ጽዮን ግርማን እናመሰግናለን። ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። የኢትዮጵያ የሕዝብ ተወካዮች ምክር ቤት ትላንት ባካሄደው ስብሰባ የውጭ ጉዲፈቻን የሚከለክል ሕግ አጽድቋል። በዚህም መሠረት የውጭ አገር ዜጎች ኢትዮጵያውያን ሕፃናትን ከእንግዲህ በኋላ በጉዲፈቻ መውሰድ አይችሉም። የውጭ ጉዲፈቻ በሕፃናቱ ላይ የማንነት ጥያቄ ሲያስነሳ መቆየቱና በተወለዱበት ማህበረሰብ የማሳደጉን አቅም የመጠቀሙ ሐሳብ ከውሳኔ መነሻዎች መካከል መሆናቸው ተገልጿል። የሴቶችና ሕፃናት ጉዳይ ሚኒስቴር የሕዝብ ግንኙነት ዳይሬክተር የሆኑትን አቶ አለማየሁ ማሞን አነጋግረናል።
በሂደት ላይ የነበረው ገዳ በህግ ተደግፏል ሲሰራበት የነበረው ረቂቅም በህዝብ ተወካዮች ምክር ቤት ጸድቋል። አዎ ኢትዮጵያ የውጭ ጉዲፈቻን አግዳለች። የህዝብ ተወካዮች ምክር ቤት ትናንት ባካሄደው ስብሰባ ነው ኢትዮጵያውያን ህጻናት በውጭ አገር ዜጎች አማካኝነት በጉዲፈቻ ወደ ውጭ አገራት እንዳይሄዱ የሚከለክል ህግ ያጸደቀው። በመቶዎች የሚቆጠሩ ህጻናት በየአመቱ በጉዲፈቻ በተለይም ወደ አሜሪካና አውሮፓ ሲሄዱ ቢቆዩም አዲሱ ህግ ይህንን ያስቀራል። ይህ ህግ በነጋሪት ጋዜጣ ከወጣበት ጊዜ ጀምሮ የውጭ ዜግነት ያላቸው ቤተሰቦች ኢትዮጵያውያን ህጻናትን በጉዲፈቻ መውሰድ አይችሉም። የውጭ ጉዲፈቻ እንዲከለከል መነሻ የሆኑት ዋና ዋና ምክንያቶች ከህጻናቱ ደህንነትና ማንነት ጋር የተያያዙ መሆናቸውን የሴቶችና ህጻናት ጉዳይ ሚኒስቴር አስታውቋል። የሚኒስቴሩ የህዝብ ግንኙነት ዳይሬክተር አቶ አለማየሁ ማሞ ለአሜሪካ ድምጽ ያብራሩት ይሄንኑ ነው።
በተለይ የውጭ ጉዲፈቻን በተመለከተ ለመከልከል ወይም ደግሞ እንዲቆም የተደረገበት ዋና ምክንያት ደኛ ህጻናቱን በሀገር አቀፍ ደረጃ በሀገራችን ማህበረሰብ በተወለዱበት አካባቢና ማህበረሰብ አቅም ማሳደግ ይቻላል፣ እስካሁን ድረስም አቅማችንን አሟጠን አልተጠቀምንም የሚል እና ሌሎችም ተጨባጭ የሆኑ እንቅስቃሴዎች ተደርገው ያየናቸው ተሞክሮች ስላሉ ነው አንደኛው። ሁለተኛው የማንነት ጥያቄ፣ ትልቁ የማንነት ጥያቄ ነው። የማንነት ጥያቄው ምናልባት ህጻናቱን በአስቸጋሪ ሁኔታ ውስጥ በመገኘታቸው ምክንያት ሊደገፉ ወይም ሊረዱ ይችላሉ፣ በተለይ ከሀገር ከወጡ ወደ ውጭ በሚሄዱበት ጊዜ የተሻለ ህይወት ያገኛሉ የሚል የተዛባ የአመለካከት ችግር አለ። ህብረተሰቡ ሲወጡና እዛ አካባቢ ሲደግፉ ያድጋሉ የሚል አስተሳሰብ አለ። ነገር ግን በአብዛኛዎቹ በህጻናቶቹ ላይ የምናየው ነገር እኔ ማን ነኝ፣ ከየት ነው የተወለድኩት፣ በተለይ በቃ የቤተሰቡን አረግ የመፈለግና በትክክል ደግሞ የሚወስዷቸው ሰዎችም በአግባቡ ልጆቹን ለመደገፍና በትክክል ለመደገፍ ብቻ የሚከናወን ተግባር አልነበረም። ልጆቹ ለተለያዩ አደጋዎች የተጋለጡበት ምክንያቶች ነበሩ። እነዚህ ምክንያቶች በተለያየ አቅጣጫ እየመጡ ሲመጡ ይሄንን ማድረግ የሚቻለው እስቲ አቅማችንን አሟጠን እንጠቀም ነው ተደረሰበት መግባትና አቅማችንን አሟጠን ለመጠቀም የሄድንበት ርቀት አሁን በአስተማማኝ ደረጃ ላይ ነው የሚገኘው።
በጉዲፈቻ ወደ ውጭ ሀገራት የሚሄዱት ህጻናት የሚገጥማቸው ችግር ከሀገር ውስጥ የሚጀምር መሆኑንም ነው አቶ አለማየሁ ያብራሩት።
እኛም እዚህም ሀገር ውስጥ የሚከናወኑ ተግባራት አሉ። የአመለካከት ችግር አለ። መውጣት ይጠቀማሉ ልጆቹ ተብሎ የሚታሰብበት አስተሳሰብ ስለነበረም ጭምር ነው እና መጠቀሚያም ነበሩ። አሁን አንደኛ ልጆቹ ከቤተሰቦቻቸው ተነስተው እስከ ውጪ ጉዞ የሚያደርጉበት በእያንዳንዱ የሚከናወኑ የተለያዩ ህገወጥ ተግባራት አሉ። እነዚህ ህገወጥ ተግባራት በተለያዩ አቅጣጫ ስውር እንቅስቃሴዎች የምንትን የሚሉ ስለሆኑ በጣም በሚያስቸግር ሁኔታ ለምሳሌ የሄዱት ህጻናት ወላጆቻቸው የሞቱባቸው ወላጅ የሌላቸው ተብሎ ነው የሚሄዱት። በተጨባጭ ግን የእያንዳንዱን ህጻናት ወደ ኋላ ፈትሽን ብናይ ቤተሰብ ያላቸው ነገር ግን ምናልባት የኢኮኖሚ ችግር ያለባቸው ሊሆኑ ይችላሉ። ከዛ ውጭ ግን ህጻናቶች በትክክል ቤተሰብ አልባ ሆነው ወይም የእናት አባት ህይወት አለመኖር ወይም ደግሞ በተለያየ ሁኔታ የተጠላለፉ ለዚህ ችግር ህጻናቶችን የሚዳርጉ ምክንያቶች ስለነበሩ እነዛ ምክንያቶች ነው መጀመሪያ ማንሳት የሚገባውና ለዚህም ሲቆም ልጆቹ በትክክልም ተጠቃሚ ይሆናሉ ብለን እንድናስብ ያደርጋል።
በጉዲፈቻ ወደ ውጭ ሀገራት የሚሄዱ ህጻናትን ደህንነት ለመጠበቅና አሰራሩንም ውጤታማ ለማድረግ ጥረቶች ሲደረጉ መቆየታቸውንም ዳይሬክተሩ ተናግረዋል። ህገወጥ የጥቅም ተሰስርን ለማስቀረት የተደረገውን ጥረት ተከትሎም በጉዲፈቻ የሚሄዱ ህጻናት ቁጥር እየቀነሰ እንደነበር አስታውሰዋል። ቀደም ሲል የሚሄዱት ህጻናት ቁጥር ከፍተኛ እንደነበር በኋላ ላይ ግን በአመት ወደ 400 300 እና 200 እየቀነሰ መምጣቱንም ነው የጠቀሱት። የነበረው አሰራርም ችግሮች እንደነበሩበት አስረድተዋል።
እነዚህ ችግሮች አንድ ላይ ተጠቃለው አብዛኛዎቹን የጎዳ ነው የሚል መደምደሚያ ላይ ደርሰናል።
እንግዲህ ቀደም ሲል እንደገለጹልኝ ከሆነ ብሔራዊ የህጻናት ፖሊሲ ተቀርጿል። በመንግስት በኩል መንግስት ምቹ የሆኑ መደላድሎችን ለመፍጠር ጥረት ያደርግ ቆይቷል በአገር ውስጥ ህጻናቱ እንዲያድጉ። ኢትዮጵያ ግን ምን ያህል ዝግጁ ነች? አሁን እነዚህ እንግዲህ ህጻናቶቹ በችግር ነው የሚሄዱት ወይም በችግር ላይ ያሉ ህጻናት ናቸው ብለውኛል እርስዎም ቀደም ሲል ወላጅ አልባ የሆኑ ህጻናት እና ኢትዮጵያ ምን ያህል ዝግጁ ነች እነዚህ ህጻናት አገር ውስጥ እንዲያድጉ ለማድረግ? በመንግስት በኩልም ሊሆን ይችላል ወይስ ኢትዮጵያውያን የአገር ውስጥ ጉዲፈቻን እንዲለምዱ፣ እርግጥ በኢትዮጵያ ባህል ውስጥም ያለ ነገር ነው፣ ነገር ግን እንዲስፋፋ ይደረጋል የሀገር ውስጥ ጉዲፈቻ እንዲስፋፋ እናደርጋለን ከሚል ተስፋ ነው ይሄ ውሳኔ የተወሰደው?
ተስፋ ብቻ ማለት ያስቸግራል። እና በጠቅላላ ማህበረሰቡን የማነቃነቅ የሃይማኖት አባቶችን አሁን በምክትል ጠቅላይ ሚኒስትሩ መሪነት ወይም ደግሞ በእሳቸው ሰብሳቢነት የተዋቀረው ህዝባዊ ንቅናቄ ትልቁ ስራው የግንዛቤ ማስጨበጥ ስራ ነበር። የግንዛቤ ማስጨበጥ ስራው በሃይማኖት አባቶች በሀገር
በምን ላይ ነው ግንዛቤ የሚያስጨበጡት? ምንም በተመለከተ
ህጻናቱ ባደጉበት አካባቢና ማህበረሰብ ማደግ ይችላሉ፣ ህጻናቱን ከማንነት ቀውስ መልካም ስብና ተላብሰው እንዳያድጉ ከመያደርጉ ችግሮች ራሳችን በራሳችን ልክ ለህዳሴው ግድብ በአንድ ላይ እንደተነሳ ነው ህጻናቱንም ለመደገፍ በአንድ ላይ ብንነሳ ልጆቹን መደገፍ አቅማችንን ማጠንከርተቀም እንችላለን ነው።
የውጭ ጉዲፈቻን ለማስቀረት በፓርላማ የወጣው ህግ ትውልደ ኢትዮጵያውያን ቤተሰቦችን እንዴት እንደሚያስተናግድ ግልጽ አይደለም። አዲሱ ህግ በነጋሪ ጋዜጣ ከወጣ በኋላ ያፈጻጸም መመሪያዎች እንደሚዘጋጁ የተናገሩት አቶ አለማየሁ ይህ ሲሆን ሁሉም ነገር ግልጽ እንደሚደረግ ተቆመዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በደቡብ ብሔር ብሔረሰቦችና ህዝቦች ክልል በደራሽ ወረዳ አመራር አባሎች የድርጅቱን ድሳን ጋዜጣ በማከፋፈላቸውና በመሸጣቸው ምክንያት መታሰራቸውን የመላ ኢትዮጵያ አንድነት ድርጅት መኢአድ አስታወቀ። መለስካቸው አማሃ ዝርዝሩን ይዟል።
የመላ ኢትዮጵያ አንድነት ድርጅት ምክትል ሊቀመንበር አቶ ሙሉጌታ አበበ ለቪኦኤ ዛሬ እንዳስታወቁት በደቡብ ብሔር ብሔረሰቦችና ህዝቦች ብሔራዊ ክልላዊ መንግስት በሰገን ህዝቦች ዞን በተለይም በደራሽ ወረዳ አንዳንድ የአመራር አባሎቻቸው ከህግ አሰራር ውጪ እንደታሰሩና ማሰራሪያ እየተሰነዘረባቸው ይገኛሉ። ለአመታት ህትመት አቋርጦ የነበረው የመኢአድ ልሳን የሆነው አንድነት የተሰኘው ጋዜጣ ህትመት ጀምሮ ለስርጭት መብቃቱ የእስሩ መንስኤ እንደሆነም አቶ ሙልጌታ አስረዳሉ። በደራሽ ወረዳ ተፈጽሟል ያሉት ደግሞ የወረዳው ፖሊስ ጋዜጣውን ከሚያነቡ እየቀማ ከመቅደር ጀምሮ ሲያነቡ የተገኙትንም እስከ ማሰር ደርሷል ያሉ አቶ ሙሉጌታ አበበ
በቤቱ ጋዜጣው ሲነበብ በመገኘት የንግድ ቤት ነው ታች ቤት ነው ጋዜጣውን ማንም ሰው ደስቶ ገብቶ ሊያነብ ይችላል እዛ ቦታ ላይና እሱንና ቤተሰቦቹን ጀምሮ እስር ላይ ነው ያሉት።
ከመቼ ጀምሮ ነው የታሰሩት?
ከትላንት በስቲያ ጀምሮ ነው የታሰሩት። አሁንም እስር ላይ እንደሆኑ ነው ያለን መረጃ። የመኢአድ አባላት ደግሞ አቶ ግርማ የተባሉ የማዕከላዊ ምክር ቤት አባል ናቸው። የመኢአድ እንደዚሁ ጋዜጣውን በመሸጣቸው እስር ላይ ይገኛሉ። ሲሳይ የተባሉ ሲሳይ ዳንኤል የመኢአድ የወጣቶች ጉዳይ ኃላፊ ነው። እሱም እንደዚሁ ታስሮ ተፈቶ እንደገና የአቃቢ ሕግ መጥሪያ በዛሬው ዕለት እንደደረሰው ለማወቅ ችለናል።
እስር የተፈጸመው በደራሽ ወረዳ ብቻ ይሁን እንጂ ወከባውና ማስፈራራቱ ጋዜጣው በሚሰራጭባቸው የሀገሪቱ ክፍሎች ሁሉ የሚታይ ነው ይላሉ አቶ ሙሉጌታ። ይሁንና በደቡብ ከሌላው ስፍራ ሁሉ በድርጅቱ አባላት ላይ በደል እየተፈጸመ ነው ባይ ናቸው።
ከደቡብ ሳንወጣ እንደዚሁ በሲዳማ ዞን የመኢአድ ማዕከላዊ ስራ አስፈጻሚ አባልና የደቡብ ቀጠና ተጠሪ አቶ አቻ ለገሰ የተባሉት ከትላንት ወዲያ ቤታቸው ድረስ ከሲዳማ ዞን ፖሊስ ሄዶ ፈልጎ አጧቸዋል። እንደገናም ትፈለጋለህ ተብሎ ተደውሎላቸዋል። ሄደው ለምንድን ነው የምፈለገው ብለው ሲጠይቁ ጋዜጣ እያሰራጨ እንደሆነ የተፈለጉበት ጉዳይ ይሄ እንደሆነ እና የፈለጋቸው ፖሊስ ግን ለጊዜው እንደሌለ ሲፈለጉ ይመጣሉ ተብለው ዛሬ እንደገና ከወረዳ ወደ ሀዋሳ እየገቡ ነው ለዚሁ ለሚፈለጉበት ጉዳይ።
የሰገን ህዝቦች ዞን ጠራሽ ወረዳ ከሁሉም በተለየ መንገድ በአባሎቻቸው ላይ እስራት እየፈጸመ እንደሆነ የሚናገሩት አቶ ሙሉጌታ የመኢአድ ከፍተኛ አመራር ናቸው ያሏቸው አቶ ጌልጌሎ ኮይታ የደረሰባቸውን ለቪኦኤ አስረድተዋል።
ይህንንም መመሪያ የእኛ ከፍተኛ አመራር የሆኑት አቶ ጌልጌሎ ሄደው የወረዳውን አስተዳደር በመጥን ሲጠይቁ አዎ ይህንን ከድርጅት ጉዳይና ከፖሊስ ጋር ተነጋግረን የማደርገው እኔ ነኝ፣ አንተም ለመሞት የተዘጋጀ ሰው ነህ፣ እንዴት አንተ ተታከማፍላለህ? ብዙ ችግር ባለብን ወቅት አንተ በዚህ አካባቢ ደርሶ የማይታወቅ የፓርቲ ልሳንና የሌላ ፓርቲ ጋዜጣ ከእነሱ ፓርቲ ውጭ የሆነ ማለት ነው አምጥተህ በማከፋፈል አንተ ራሱ ስር ሳይሆን ሞት ይጠብቃል የሚል ማስፈራሪያ እንደደረሳቸው ነው ከወረዳ አስተዳዳሪው ከአቶ ጌቱ ቡሊያ የሚባሉ ናቸው።
የደራሼ ወረዳ አስተዳዳሪን አቶ ጌቱ ቡሊያን በአካባቢው ተፈጽሟል ስለተባለ ጉዳይ ላናግራቸው በጽፈት ቤቱ ስልክ ደውዬ አግኝቻቸው ነበረ። ስልኩ ስለሚንጫጫ ሊሰሙኝ እንዳልቻሉ ገልጸው ጥቂት ቆይቼ እንድደውል ነገሩኝ። ለሁለተኛ ጊዜ ስደውል ስልኩ ባይነሳም ደጋግሜ ስሞክር የአንዲት ሴት ድምፅ አቶ ጌቱ እንደወጡና አሁን ላገኛቸው እንደማልችል ነግሮኛል። ሙከራዬን ነገም እቀጥላለሁ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች አድማጮች ከመጨረሻው የመጽሔት ርዕስ ላይ ደርሰናል። በኬንያ የ2017 ምርጫ ዋናው የአውሮፓ ህብረት ታዛቢ እንደገለጹት ሂደቱ ፍጹም ከመሆን የዘገየ ነው ብለዋል። ምክንያት የሀገሪቱ ፖለቲከኞች ተሳትፎ ደካማ በመሆኑ። ከናይሮቢ ለቪኦኤ የዘገበው መሐመድ ዩሱፍ እንደገለጠው ኬንያ የሀገሪቱን ዲሞክራሲያዊ ለውጥ ማፋጠን እንዳለባት የአውሮፓ ህብረት ጥሪ አቅርቧል። አዲሱ አበበ ያቀርበዋል።
ትናንት ማክሰኞ ለህብረቱ ፓርላማ ንግግር ያደረጉት የምርጫ ታዛቢዋ ማሪቴ ሻኬ ለ2017ቱ የኬንያ ምርጫ በታቀደለት መሰረት ባለመካሄዱ የፖለቲካ መሪዎቹን ወቅሰዋል።
The Kenyan people, including 5 million young people able to vote for the first time.
ለመጀመሪያ ጊዜ ድምጽ ለመስጠት ብቁ የሆኑትን 5 ሚሊዮን ወጣቶች ጨምሮ ኬንያውያን በሀገሪቱ የዲሞክራሲ ሂደት ደስተኞች አይደሉም። እነዚሁ ፖለቲከኞች የሀገሪቱን ችግሮች በተመለከተ እርስ በርሳቸው ውይይት አያካሂዱም። በዚህ ምክንያት ብጥብጥና አመጹ እያየለ ይሄዳል።
የምርጫ ሂደቱ በራሱ ድምጽ ሰጪዎችን እንዳበሳጨ ነው ታዛቢዋ ሸኬ የተናገሩት። የፖለቲካ ፍጥጫ በመፈጠሩም የምስራቅ አፍሪካዊቷን አገር ሊከፋፍላት ችሏል። የኬንያ የምርጫ ኮሚሽን በ2017 ዓመተ ምህረት ከሶስት ወር ባነሰ ጊዜ ውስጥ ሁለት ፕሬዝዳንታዊ ምርጫዎችን አደራጅቷል። በነሐሴ የነበረው የመጀመሪያው መጭበርበር ታይቶበታል በሚል በጠቅላይ ፍርድ ቤቱ ውድቅ ሆኗል። ያ ምርጫ ወደ 15 ሚሊዮን ድምጽ ሰጪዎች ተሳትፈውበት ነበር። ለቴክኖሎጂው ምስጋና ይግባውና በዚያ በመታገዝ ቁጥሩ ከፍተኛ የሆነ ህዝብ ወደ ድምጽ መስጫ ጣቢያዎቹ ሄዷል። ይሁንና ግን ቴክኖሎጂው የህዝቡን ፍርሃትና ስጋት አላስቀረም ይላሉ የህብረቱ ታዛቢ ሻኪ።
Some had hoped that the use of advanced technologies would increase trust.
አንዳንዶቹ ቴክኖሎጂው ስጋታችንን የሚቀርፍ መስሏቸው ነበር። ያልሆነም። እናም ወደፊት የችግሩ መነሻ ከመሰረቱ ሊጤንና ሊወገድ ይገባዋል።
በጥቅምት በነበረው ምርጫ ደግሞ ድምጽ ለመስጠት ከተመዘገበው 19.6 ሚሊዮን ህዝብ መካከል 7.6 ሚሊዮን ብቻ ነበር የወጣው። ተቃዋሚው ተወዳዳሪ ራይላ ኦዲንጋ ከውድድሩ በፈቃዳቸው በመውጣታቸው ፕሬዝዳንት ኡሁሩ ኬንያታ በ98 ከመቶ አሸነፉ። መራጮች ፍላጎታቸው እንዳይቀንስና ድምጽ ከመስጠትም ጨርሶ እንዳይርቁ ኬንያ አስቸኳይ መሻሻሎችን ማድረግ ይኖርባታል ይላሉ ታዛቢዋ።
I urge Kenyan leaders as well as Kenya's international partners to prioritize addressing
የህግ የበላይነት እንዲከበርና የስልጣን ክፍፍል እንዲኖር የተቋማት ነጻነት እንዲጠበቅ ከሁሉም በላይ የኬንያውያን መብትና ነጻነት እንዲከበር ያደርጉ ዘንድ የኬንያ መሪዎች እንዲሁም ዓለም አቀፍ ወዳጆችን በጥብቅ አሳስባለሁ።
ኬንያ ነጻ ተቋማትን በማጠናከር መብቶቻቸውንም እንድታከብር የአውሮፓ ህብረት በጽኑ አሳስቧል። ዛሬ ኬንያ ውስጥ በጋራ በመታገል ሁሉን ያካተተ የመንግስት ስርዓት እንዲኖር የሚደረገው ጥሪ እየተበራከተ መምጣቱንም ህብረቱ አስምሮበታል።
አሁን ደግሞ አጫጭር ዜናዎችን እናቀርባለን። የትግራይ ብሔራዊ ክልላዊ ምክር ቤት ሶስተኛ አስቸኳይ ስብሰባ አካሄዶ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የክልሉ ምክትል አስተዳዳሪ ሆነው እንዲሰሩ በህወሓት አቅራቢነት ተሾመዋል። ሶማሊያ ዛሬ ከጽንፈኞች የሚደቀንባትን አመጽ ለመከላከል የሚረዳት ዲጂታል ማዕከል ከፍታለች። በሶማሊያ ኃይል ተጠቃሚ አሸባሪነትን የሚከላከል የተባለው አዲስ ማዕከል የሶማሊያ ወጣቶች ወደ አልሸባብ እንዳይገቡ የሚያግባባ ዘመቻ በድረገጽ መልእክቶች እንደሚያስተላልፍ ከሀገሪቱ ማስታወቂያ ሚኒስቴር ወጣ መግለጫ ጠቁሟል። ራስዋን የሶማሊላንድ ሪፑብሊክ የምትለው ግዛት ምክር ቤት ጾታዊ ጥቃት መፈጸም ወንጀል እንዲሆን የሚያደርግ ህግ አጽድቋል። ህጉ የጸደቀው ባለፈው ቅዳሜ ሲሆን አስገድዶ መድፈር ብቻ ሳይሆን በሴቶች ላይ በደል መፈጸምን ያካተተ ሲሆን እንዲህ አይነት ህግ በግዛቲቱ ሲጸድቅ ለመጀመሪያ ጊዜ ነው። ህጉ ወደ ላይኛው ምክር ቤት ይላክና ፕሬዚደንት ሙሴ ቢሂ አብዲ ባለፈው ህዳር ከተመረጡ ወዲህ የፈረሙት አብይ ህግ ሊሆን ይችላል። የዩናይትድ ስቴትስ ዲሞክራት የህግ መወሰኛ ምክር ቤት አባላት ሩሲያ የዲሞክራሲ ስርዓትን ለማሰናከል የፈጸመችው ተግባር በአሜሪካ ምርጫ ላይ ጣልቃ ከመግባት አልፎ የሄደ ሆነ ሳለ ፕሬዚዳንት ትራምፕ አደጋውን ለመቋቋም አልሞከሩም ሲሉ ነቅፈዋል። አንድ የዩናይትድ ስቴትስ ፌዴራል ዳኛ ፕሬዚደንት ዶናልድ ትራምፕ ያቀዱትን መርሃ ግብር እንዲያቆሙ ማዘዛቸው ያስቆጣል ሲል የዋይት ሀውስ ቤተ መንግስት ስሜቱን አንጸባርቋል። በልጅነታቸው ህገወጥ በሆነ መንገድ ወደ ዩናይትድ ስቴትስ የገቡ በብዙ መቶ ሺዎች የሚቆጠሩ ፍልሰተኞች ከሀገሪቱ እንዳይባረሩ የሚፈቅደው ደንብ ባለበት እንዲቀጥል ነው ዳኛው የፈረዱት።
አዳነች ፍስሐዬ ለዜናዎቹ እናመሰግናለን። አሁን 3 ሰዓት ተኩል ሆኗል። አድማጮች ወደ ሁለተኛው አጋማሽ ቅንብሮች እንዲያሸጋግረን አንድ ሙዚቃ እንጋብዛለን። ጸጋዬ እሸቱ
አሁን ወደ ቀዳሚው የምሽት ቅንብር እናልፋለን። አሜሪካና ህዝቧ Temporary Protective Status በሚባለው የዩናይትድ ስቴትስ ኢሚግሬሽን መርሃ ግብር የታቀፉ የኤልሳልቫዶር ተወላጆች መርሃ ግብሩ እንዲቋረጥ መደረጉ ቤተሰቦች ላይ የፈጠረውን ከባድ ጫና በተመለከተ የቪኦኤዎቹ ዘጋቢዎች ጂዘል ቶቢያስና ራማን ቴይለር ያጠናቀሩትን ዘገባ ቆንጅታዬ ታቀርበዋለች።
ዩናይትድ ስቴትስ የሚኖሩ ከ260,000 በላይ የኤልሳልቫዶር ተወላጆች ቲፒኤስ በሚል ምህጻረ ቃል የሚታወቀውና በጦርነት፣ በተፈጥሮ አደጋ ወይም በሌላ ከባድ ችግር የተነሳ ወደ መጡበት ሀገራቸው ለመመለስ ለማይችሉ የውጭ ሀገር ሰዎች የሚሰጠውን ከለላ እንደሚሰረዝባቸው የዩናይትድ ስቴትስ የአገር ደህንነት ሚኒስቴር አስታውቋል። ሚኒስቴሩ ይህን የወሰነው የሀገሪቱ ሁኔታ ተሻሽሏል እና መመለስ ይችላሉ በማለት ነው። ቀደም ብሎ በዚህ ጊዜያዊ ከለላ ተጠቃሚ የነበሩ የሄይቲ፣ የሱዳንና የኒካራጓ ዜጎች ተመሳሳይ እጣ ገጥሟቸዋል። ኤልሳልቫዶራዊው ሆዜ ሄርክሊስ በዚህ መርሃ ግብር ተጠቃሚ ሆነው ቨርጂኒያ ውስጥ የሚኖሩ ናቸው።
Siempre con la meta de trabajar.
ሁሌም ቢሆን የኔ ግብ መስራት ነበር። ትምህርት መማር የሚለውን ፈጽሞ አስቤበት አላውቅም። መስራት ብቻ።
ሆዜ ሄርክሊስ ብቻቸውን ነው ከሀገራቸው ከኤልሳልቫዶር ያለምንም ህጋዊ ፈቃድ የመጡት። ያገኙትን የጉልበት ስራ ሲሰሩ ቆይተው በኋላ የአትክልተኝነት ሙያን ስለወደዱ በጊዜያዊ ከለላ መርሃ ግብሩ አማካይነት የሥራ ፈቃድ አግኝተው ይህንኑ እየሰሩ ይኖራሉ። ኑሯቸው እየተሻሻለ ሲመጣም ዛሬ የራሳቸውን የአትክልተኝነት ሥራ ኩባንያ መስርተው ቋሚ ሠራተኞችንም ቀጥረዋል። በዚህ ሥራቸው ሳልቫዶራዊ አሜሪካዊት ባለቤታቸውና እዚሁ አሜሪካ ውስጥ የወለዷቸውን ሁለት ወንዶች ልጆች ያስተዳድራሉ። በዚህ ሁኔታ ባሉበት ነው የአገር ደህንነት ሚኒስቴር ውሳኔ የመጣው። እናም ሆዜና ሌሎች 260 ሺህ የሀገራቸው የኤልሳልቫዶር ተወላጆች እንደ አውሮፓውያን አቆጣጠር ከ2001 ዓመተ ምህረት ጀምሮ ከለላ ሲሰጣቸው የቆየው የኢሚግሬሽን መርሃ ግብር በሚቀጥለው 2019 ዓመተ ምህረት እንደሚቋረጥ የትራምፕ አስተዳደር ይፋ አድርጓል። ሆዜ ሄርኪለስ ሊገጥማቸው የሚችለውን አደጋ ያውቁታል።
In our country there's a lot of crime. Everything is difficult. One can't live well like
አገራችን ብዙ ወንጀል አለ። ሁሉ ነገር አስቸጋሪ ነው። እዚህ እንደምንኖረው አይነት ጥሩና ሰላማዊ ኑሮ አናገኝም። ከሁሉም በላይ ደግሞ እዚህ የሥራ ዕድል አለ። ሰርቼ ለቤተሰቤ የተሻለ ኑሮ ማግኘት እችላለሁ።
ሆዜ በከለላው መቋረጥ ምክንያት የሚያጡትን የሥራ ፈቃድ እንደገና ማመልከቻ አስገብተው በጠበቃ በመሟገት ለማግኘት ወደ $7,000 የሚገመት እንደሚጠይቅባቸው ከወዲሁ ገምተዋል። ያም ሆኖ ቸው ጉዳዩ በጠንካራ መንፈስ እያስተናገደው ይመስላል። የሆዜ ባለቤት ሶኒያ ሄርኩለስ
I go wherever my husband goes, wherever my kids
ባሌና ልጆቼ የሄዱበት ቦታ ሁሉ ተከትዬ መሄድ ነው። አብረን እንሄዳለን። ምርጫ ከሌለን ምን እናደርጋለን? መሄድ ነው ያለብን ብለዋል ሶኒያ። ባለፈው ግንቦት ወር በሄይቲ ተወላጆች ላይም ተመሳሳይ ውሳኔ በተደረገበት ወቅት ያኔ የአገር ደህንነት ሚኒስትር የነበሩት የዛሬው የዋይት ሃውስ ጽህፈት ቤት ዋና ሹም ጆን ኬሊ ቀድሞውንም ይህ መርሃ ግብር ለዘላቂነት የታሰበ እንዳልነበረ አጠንክረው ሲያስገነዝቡ ነበር።
By definition, TPS is temporary, meant to be temporary.
TPS ስሙ ራሱ እንደሚለው ጊዜያዊ ነው። የታቀደውም ጊዜያዊ እንዲሆን ነው።
የኤልሳልቫዶር የውጭ ጉዳይ ሚኒስትር ሂጎ ማርቲኔዝ በበኩላቸው መርሃ ግብሩ እስከሚቋረጥ ባለው ጊዜ ውስጥ ያሰብነው እርምጃ አለ ይላሉ።
እስከዚያ ድረስ በጊዜያዊ ፈቃዱ ስር ላሉት ዜጎቻችን የሚበጅ ሕግ እንዲወጣ ያለማቋረጥ ለማግባባት እድል ይኖረናል።
እንደ ሄርኩለስ ቤተሰብ ላሉት ጉዳዩ ለሚመለከታቸው ኤልሳልቫዶራውያን ግን ይህ ምንም ያህል የሚያጽናና አይመስልም። አሁን ደግሞ ወደ ቀጣዩ ቅንብር እናልፋለን።
የአባ ሙሴ ዘርአይ ስም የሊቢያን በረሃና የሜዲትሬንያን ባህር አቋርጠው ወደ ጣሊያን ለሚገቡ ስደተኞች ትልቅ ዋጋ አለው። በተለይም ለኢትዮጵያውያንና ለኤርትራውያን ስደተኞች። እንደ አውሮፓውያን ዘመን አቆጣጠር በ2006 ዓ ም የተቋቋመው ኤጀንሲ ዘሀበሻ የተባለው የአባ ሙሴ ዘርአይ ድርጅት በሺዎች የሚቆጠሩ ኢትዮጵያውያንና ኤርትራውያንን በሜዲትሬንያን ባህር ከመስመጥ አድኗል። አባ ሙሴ በጎ ምግባራቸውን የሚያበረታቱ በተለያዩ ጊዜያት ከተለያዩ ዓለም አቀፍ ድርጅቶች ሽልማቶችንም ተቀብለዋል። በቅርቡ ደግሞ በስፔን ማድሪድ ለሚደረገው የሙንዶ ኒግሮ ሽልማት ታጭተዋል። ይህ ድርጅት የአፍሪካውያንን ችግሮች ለመፍታት ጥረት የሚያደርጉ ግለሰቦችን በየዓመቱ በመሸለም የሚታወቅ ነው። አባ ሙሴ ዘርአይን መስታወት አድራጋው አነጋግራለች።
ለዚህ ሽልማት የተመረጥኩበት ምክንያት ለስደተኞች ለመርዳት በማድረገው ስራ ነው። በሌላ እንትን አይደለም።
እንግዲህ አባ እርሶ በጣሊያን ሀገር ለበርካታ ዓመታት ኖረዋል። በክርስትና ሃይማኖትም ያገለግላሉ። እንዲሁም ደግሞ ስደተኞችን በተመለከተ ከፍተኛ እንቅስቃሴ በማድረግ ላይ ነው የሚገኙት። የስደተኛው ሁኔታ አሁን ያለበት ሁኔታ ምን ይመስላል?
በጣሊያን ሀገር አሁን እንደ ድሮው ብዛት የሚገባ የለም፣ ቀንሷል በዚህ ዓመት። እሱ ደግሞ ከጣሊያንና በሊቢያ መንግስት ጊዜያዊ መንግስት ከሌሎች የተለያዩ እንትኖች ስምምነት በማድረግ ህዝቡ የመምጣት እንትን እንዲቀንስ ተደርጎ ብዙ ሰው አልመጣም። ይሄ አመት ወደ 119,000 ነው የመጡ ወደ ጣሊያን የገቡ ማለት ነው። ከአምና የነበረ ስናየው ወደ 180,000 ነው ስደተኞች የገቡ ወደ ጣሊያን። ስለዚህ ወደ 70,000 የሚሆኑ ቀንሰዋል ማለት ነው። የገቡት ግን ብዙ ለውጥ የለም። ጣሊያን የነሱ ሲስተም ማስተናገድ እንትናቸው ትንሽ ደካማ ስለሆነ መጥቶ ፕሮሰሱ ወረቀት እስከሚሰጣቸው የሚቆዩበት መቀበያ በጣም ጥሩ እንትን ሁኔታ አይደለም። ከተቀበሏቸው በኋላም እንደ ሌሎች ሰሜን አውሮፓ ወይ ሌላ ክፍለ ዓለም እንደሚያደርጉት የሚኖርበት ቤት ሰጥቶ የቋንቋ ትምህርት ወይ የስራ እድል ለመክፈት ምናምን የሚደረጉ ጥረቶች ብዙ ይህን ያህል እንደዚህ አይደረግም። እየጀመሩ ነው ትንሽ ትንሽ አንዳንድ ቦታዎች፣ ግን ገና ደካማ ነው ያለው። ስለዚህ ይሄ ለአዲስ መጪ በጣም ከባድ ነው። ለአዲስ ብቻ ሳይሆን ለዛ ስንት ዓመት የኖረም እንደምንም ከስራ ከወጣ ስራ ካቆመ ልክ እንደ አዲሱ ትናንት እንደመጣ ነው የሚሆነው። ትንሽ ገንዘብ አስቀምጠው ካልቆየ የሶሻል ድጋፍ እርዳታ ምናምን የሚሉት ነገር በጣሊያን ብዙ የለም። በተለይ በህጋዊ ስራ ሲሰራ ካልቆየ ምንም ሶሻል አሲስታንስ የለውም። ስለዚህ ይህን በጣም ከባድ ነው የጣሊያን ኑሮ ለስደተኞች ይከብዳቸዋል።
እንግዲህ ጣሊያንም ከተገባ በኋላ በጣም በርካታ ችግሮች ነው ስደተኞች እየተጋፈጡ ያሉት። አብዛኛዎቹ መጨረሻቸው ምንድን ነው? የወደፊት እጣቸው እነዚህ ስደተኞች እንግዲህ በመቶ ሺዎች የሚቆጠሩ ስደተኞች ነው ያሉት ከተለያዩ አፍሪካ ሀገሮች።
በጣሊያን ወረቀት ካገኙ ሬፊጂስ እንደዚህ በጂነቭ ኮንቬንሽን ከተቀበሏቸው የአምስት ዓመት ወረቀት ከያዙ ልክ እንደ ጣሊያን ዜጋ መብት አላቸው። ስለዚህ ለስራ እድል፣ ለትምህርት እድል፣ ለጤና የሚያስፈልጋቸው ነገሮች በሙሉ ክፍት ነው፣ መብት አላቸው። ግን ችግሩ ለመጀመር የሚሆን ቤት የሚኖሩበት በደንብ ቋንቋ አስተምሮ እንደገና ለስራ መግቢያ ሊሆናቸው የሚችል ትምህርት የሚሰጥ ይሄ ነው በጣሊያን የሌለው። እሱ ነው ደግሞ ትንሽ ከባድ የሚያደርገው የጣሊያን ኑሮ። የኛ ህዝብ ደግሞ ሁሉ ከተማ ብቻ የሚሰባሰብ የሆነ በተለይ በሮማ፣ በሚላኖ፣ በእነዚህ ትላልቅ ከተማዎች እዛ ደግሞ ብዙ ሰው ስላለ የስራ የማግኘት እድሉ በጣም ጠባብ ይሆናል። ወጣ ብሎ ከከተማ ከትላልቅ ከተማዎች ወጣ ብሎ ግን እንደምንም ስራ እንደምትፈልገውም ባይሆን ትናንሽ ነገሮች ይገኛል። የአምስት ዓመት መኖሪያ ወረቀት ከያዙ ሁለት አይነት እንትን ነው ያለው በጣሊያን። ይሄ ሶጆርኖ የሚባል በኢንተርናል ሚኒስተር በውስጥ ሚኒስተር የሚሰጠው ወረቀትና የማዘጋጃ ቤት መኖሪያ ፍቃድ የሚሰጠው። የማዘጋጃ ቤቱ መኖሪያ ፍቃድ ከያዙ ጀምሮ አምስት ዓመት ካለፈ በኋላ ዜግነት መጠየቅ ይችላሉ። ግን ዜግነት ለመስጠት ያ የአምስት ዓመት መኖር ብቻ በቂ አይደለም። በህጋዊ እየሰራ ግብር ለመንግስት እየከፈለ ህጋዊ ስራ እና ህጋዊ ገቢ እንዳለው በቂ ገቢ እንዳለው ማሳየት መቻል አለበት። ይህ ሁሉ ካሟላ ከአምስት ዓመት በኋላ ዜግነት መያዝ ይችላል። ሌሎች እነዚህ በሂውማኒታሪያን በሰብአዊ እንትን ተብሎ የሚሰጣቸው የሶስት ዓመት መኖሪያ ወይ የአንድ ዓመት መኖሪያ በየዓመቱ እያሳደሱት የሚኖሩ እነሱ ትንሽ የነሱ ሁኔታው ትንሽ ይከብዳል። ለምን እንደዛ እንደ አምስት ዓመት ያላቸው የአምስት ዓመት መኖሪያ ያላቸው አይደሉም። መጥታቸውም ሁሉ
ስራው አለ። እንደው በጣሊያን ሀገር ይሄ ሁሉ መቶ ሺህ ስደተኛ መጥቶ የሚሰራው ምንድን ነው?
መጀመሪያ በመቶ ሺህ የሚቆጠሩ ይገባሉ እንጂ ባለፈው ዓመታት የገቡ አሁን 180,000 ይገባሉ። መቶ ሺህ ወደ ሌላ ነው የሚሄደው። 80,000 70,000 ይቀራሉ። ከነሱም መብት አግኝቶ ለመኖር የሚፈቀድለት በጣም ትንሽ ቁጥር ነው። ስለዚህ ጣሊያን ራሷ የእሷ የቁጠባ የኢኮኖሚ ስታንዳርድ እንዳለው ለመያዝ ለመጠበቅ በየአመቱ 150,000 ሰራተኛ ያስፈልጓታል። በየአመቱ 150,000 ሰራተኛ መግባት አለባቸው ወደ ሀገር፣ በተለይ ለእርሻ፣ ይሄ በቱሪዝም፣ የሆቴሎች፣ የሬስቶራንት ስራዎች፣ ሌሎች በሰርቪስ፣ በጽዳት፣ በምን በምን ሽማግሌ መጠበቅ፣ ህጻናት መጠበቅ፣ የቤት ስራ ለመስራት ብዙ ስራዎች አሉ። በተለያዩ ፋብሪካዎች፣ የህንጻ ስራዎች ምናምን በብዙ ሰራተኛ ያስፈልጋቸዋል። ችግሩ የአፍሪካ የመጡ ብቻ አይደሉም ያሉ፣ ምስራቅ አውሮፓም የሚመጡ ብዙ ስደተኞች አሉ። ከላቲን አሜሪካም የሚመጡ አሉ፣ ከፊሊፒን የሚመጡ አሉ፣ ከኤሽያ ከተለያየ ቦታዎች የሚመጡ አሉ። ስለዚህ የሥራ እድሉ ብዙ ሰው ነው የሚሻማው።
በርካታ ስደተኞች የርሶን ስልክ ሳይዙ ወደ ስደት ማይገቡም ነው የሚባለው። የመጀመሪያ ሽልማቶ አይደለም? ስንት ሽልማቶች አግኝተዋል?
ሽልማቶች በተለያዩ አገሮች ከፖርቱጋል፣ ከጀርመን፣ ከጣሊያን፣ ይሄ አሁን የሚመጣ ያለውም ከስፔን። ሽልማት ማለት ለምስጋና ማለት ነው እንጂ ሌላ እንትን አይደለም።
በድጋሚ እንኳን ደስ አለዎት። እንግዲህ በጎ ተግባሮ ወደፊትም እንደሚቀጥልና በርካታ ስደተኞችን ከችግር እንደሚያድኑ ወይም ለማዳን ምክንያት እንደሚሆኑ ተስፋ እናደርጋለን።
ሰው እየተቸገረ ወይ ደግሞ በባህር እየሞተ ዝም ብለህ ማየት ህሊናዬም ሊፈቅድልኝ አይችልም። ስለዚህ ልዩ ነገር ያደረኩት አለ ብዬ እንትን አልልም። ለምን ክርስቲያን እንደ ቄስ ግዴታዬ ነው፣ ያደረኩት።
እሺ አባ፣ በጣም ነው የማመሰግነው። መልካም ጊዜ።
አሜን። መልካም የገና ጊዜ ይሁንልን ለሁላችን።
ሴቶችና ቤተሰብ ቀጣዩና የመጨረሻው ቅንብር ነው። ቆንጅታዬ ለዛሬ ሴቶችና ቤተሰብ ካለፈው ሳምንት የቀጠለው ውይይት ይዛለች። ለኢትዮጵያ ሰራተኛ ሴቶች ሁሉ የስድስት ወራት የወሊድ ፈቃድ እንዲሰጥ ላለፉት 2 ዓመታት በማህበራዊ መገናኛ አማካይነት ዘመቻ ጀምራ ስትሟገት ከቆየች ወጣት እናት ሮዝ ማስቲካ ጋር ያደረገችው ቆይታ ነው። ሮዝ ለመንግስት ሰራተኞች ቀድሞ 3 ወራት የነበረው የወሊድ ፈቃድ ወደ 4 ወራት እንዲራዘም በመደረጉ ደስተኛ ነች። ይሁን እንጂ 6 ወራት እንዲሆን ለሰራተኛ ሴቶች ሁሉ እንዲፈቀድ መሟገቷን እንደምትቀጥል ገልጻለች። ወደ ውይይቱ።
እኔ በኔ በኩል አሁንም ጀምረዋለሁ። ምክንያቱም እኔም ስጀምረው ለመንግስትና ለግል ምንም ነገር የለኝም። ለሁሉም ሰራተኛ ይሄ ያስፈልጋል። ዞሮ ዞሮ የግል ድርጅቶችን አቅምም ስለሚመለከት ምን ያህል ሰራተኛ ያለ ሰው አሁን እዚህ ህንድ ሀገር ደረጃ አለ። ይህን ያህል ሴት ያለ ቀጣሪ የወሊድ ፈቃድ መስጠት አለበት። ብዙ ስቴፖች አሉ። እሱን ሁሉ ዲስከሽን ያስፈልገዋል በደንብ። አሁን እኔ የህግ ባለሙያም አይደለሁም። ብዙ እውቀት የለኝም። ስለ ህግና ስለ ኢኮኖሚ ለመናገርም አልችልም። የሚመለከታቸው ክፍሎች ኦርጋናይዝ መሆን ይሆን አንድ ቡድን ያስፈልገናል ብዬ አስባለሁ።
ለጊዜው ግን ያው ለመንግስት ሰራተኞች ነው።
አሁን ግን ለመንግስት ሰራተኞች ብቻ ነው የተሻሻለው። ጥሩ ጀምር ነው።
4 ልጆች ናቸው ያሉኝ ብለሻል። ጥበቃ በሚያስፈልጋቸው እድሜ ላይ ኢትዮጵያ በነበርሽበት ጊዜ የነበረሽ ተሞክሮ አንቺ ብቻ ሳይሆን በቤተሰብም አካባቢ በጓደኞችሽም አካባቢ ስለዚህ ችግር ለዚህ ዘመቻ ሊያነሳሳሽ የበቃው የችግሩን ግዝፈት
እንግዲህ ያው ከኔ ስጀምር እኔ ልክ ልጄን የመጀመሪያ ልጄን ነፍሰ ጡር እያለሁ ለጥቂት ወራት የኢትዮጵያ ኢንትሎጂስ ፌዴሬሽን ፒአር ሆኜ ተቀጥሬ ነበረ።
እሺ።
እና መውለጃዬ ሲደርስ ነው ስራዬን ያቆምኩት። እሱም በጣም ፍርሃት ያገኝ አሁን ልጅ ወልጄ፣ ምክንያቱም የሰራተኛን ነገር በዛ በትዳር ጊዜ በአንድ አመት ጊዜ ውስጥ እያየሁት ነበር። እንዴት እንደማጣ ስራ ራሱ እንዴት እንደምቸገር እያየሁት ስለነበር እንዴት አድርጌ ነው አሁን ለማን ሰጥቼ ነው ልጄን ስራ ልሰራ የምችለው የሚለውም ገና በእርግዝና ጊዜ ነበር ሲያስጨንቀኝ ነበር። እና በኋላ ሲወለድ ደግሞ ያው ልጅሽን ትሳሻለሽ እና ምንድን ነው እንደወሰን ያደረገኝ የእኔ ቤት አይጎልብኝም ያን ያህል የቤቴን ነገር የሚያቃውስ የገንዘብ አቅም አይገጥመኝም። ምን ስራ ባቆስ ልጄን ባሳድግ ምናልባት ወጪ ይቀንስ ይሆናል። በሰራተኛ ማወጣውን ለብዙ ለብዙ ነገሮች ይቀንስ ይሆናል እና የተሻለ ይሆናል በሚል ከባለቤቴም ጋር ተነጋግረን ስራውን አቆምኩ። ማለት ጓደኞቼ በኩል ሳይ በጣም የሚያሳዝንሽ የኔ ሚዜ የሚነበረች ጓደኛዬ ጠዋት እናቷ ትመጣላታለች ልጇን ለመቀበል። እሷ 11 ሰዓት 10 ሰዓት ነው ከእንቅልፏ የምትነሳ የልጇን ምግብ አብስላ እያንዳንዱ ቋጥራ ሙሉን ቀን የሚበላውን አስተማሪ ናስመስላል። ከዛ የራሷ ምሳ ሰርታን ብላ ጠዋት እናቷ ስትመጣላት ልጇን አስረክባ ትሄዳለች። ሙሉን ቀን ቆማ ነው እንግዲህ አስተምራ የምትመጣ። ከዛ ደግሞ እናቷ ጋር ሄዳ ደግሞ ልጇን መረከብ አለባት። ሌላኛውም ጓደኛ እንዲሁ ጠዋት ከስራ ከመንቋት ወደ እናቷ ቤት ልጇን አስቀምጣ ከዛ ወደ ስራ ሄዳ እንደገና መታ ከስራ ስትወጣ ተመልሳ እናቷ ቤት ሄዳ ልጇን ይዛ እንደገና ወደ ቤት እና በጣም በሚያሳዝን ከራሰት ውስጥ እህቴም እንደዚህ ስራውን ሁሉ ያቆመችበት ጊዜ ነበረ። ልጇን ምን ይዝላት በመቸገር እና ይህን ሁሉ ሳይ እኔ እንዲያውም እድለኛ ነኝ ጊዜ እግዚአብሔርን አመሰግንኩ። ቤቴ አንድ ፊቱን ስራዬን አቆምኩኝ ቆረጥኩኝ። እኔም አሁን በእድሜ ይጨምራል አይደለ ያን የማገኘውን ነገር አሁን ወደፊት ላላገኘው እችላለሁ። እንግዲህ አሁን 8 አመት ሆነ
ከስራ
አቆምኩኝ እና ብዙ ሴቶች እንደኔ ሆኖ ይቀሩና እኮ መጨረሻ ላይ ወደ ስራ መመለስ ያቅታል። ስራ በልጅ በማሳደግ አይምሮሽ ከስራው ይርቅና ይረሳዋል ሁሉን ነገርና ራሳችንን እንደው ቶሎ ቶሎ ካላስተማርን ተመልሰን ወደ ስራ መመለስ ነገራችን ተስፋ የሚያስቆርጥ ነገር ይሆናል። ይሄን ሁሉ ስንመለከት ምናልባት ተጨማሪ ልጅ ፈቃድ ቢኖረን 6 ወር ሆኖ ልጆቹ በአግባቡ ጠብተው ቢያድጉ ጤናኛ ማድረገን እኛም በቂ ረፍት ወስደን ሰላማዊ ሆነን ወደ ስራችን እንመለሳለን። በየድርጅቱ ደግሞ የህፃናት ማቆያ ቢኖር ይሄ ሁሉ ነገር አይሰጣም።
በዚህ ላይ ደግሞ በተማሩበት ሙያም ሳይሰሩ መቅረትም
ለአንድ ሀገርም እኮ ራሱ ኪሳራ ነው። አሁን ዩኒቨርሲቲ ራሱ ከፍሎ ያስተምራል። አንድ መስሪያ ቤት መንግስት ራሱ ከፍሎ የሚያስተምራቸው ሰዎች አሉ አይደል? ተማሪዎች እነዚህ ሴቶች ተምረው ከዛ ትዳር ሲመሰርቱና ልጅ ሲወልዱ ማድረግ የሚገባቸውን ለሀገራቸው ሳያደርጉ ይቀሩና ቤታቸው ይቀመጣሉ። ያሁን ልጆች የወጣው ወጪ ባከነ እንደገና ደግሞ የተማረሰው ቤት ውስጥ ይቀር ያለውን ኪሳራ ለአንዲት ሀገር እንግዲህ ማሰብ ይቻላል። ወንድ ብቻ ተቀጥሮ ሰርቶ ሊሆን አይችልም። ትዳርም ቤትም አይሞላም። ኑሮ እየተወደደ መጥቷል እና በአንድ በአባት ደሞዝ ብቻ ልጆችን አስተምሮ አብልቶ አጠጥቶ ወጪው ሁሉ ጥቂት ሸፍኖ አይዘለቅም እና ይሄ ሁሉ ነገር በማሰብ ነው እንግዲህ የኔን ተመክሮ እንደዚሁ ነው።
ይህንን የሁለት ዓመቱን ዘመቻሽን በምታካሂጅበት ጊዜ ከሚዲያው ከታዋቂ ሴቶች በተለይ ደግሞ አርቲስቶች አንዳንድ ችግሮችን ይዘው በሚሳተፉበት ጊዜ የህዝቡን ንቃት ለማዳበር ይረዳሉና ይሄንን ከመሰሉ ክፍሎች የተሰጠሽው ድጋፍ ምን ይመስላል?
የሚገርምሽ ነገር እኔ አሁን በዚህ ልምዴ በዚህ ትንሽ አመት ያየሁት ነገር አንቺው ራስሽ ተፍጨርጨርሽ ይዘሽው ጉዳዩ አንድ ደረጃ ሲራመድ ነው ሰው ወደ አንቺ ይመጣው ሊረዳሽም ቢሆን ሊያመሰግንሽም ቢሆን ይመጣል። እኛ ሀገር መጀመሪያ ስትጀምሪ ፍርሃትም እንደገና ደግሞ አይ ዝም ብሎ ነው ብሎ ትንሽ ጎልቶ ካልመጣ ድጋፍ ማግኘት ያስቸግራል። በዚህ ሁለት አመት ውስጥ ይህን ገጽ በተደየቀኑ አንዳንድ ነገሮች ስጸት ሼርም ሳደርግ የሚያነቡ ሰዎች ሜሴጅ ያደረጉ ይልኩልኛሉ። ወይም ደግሞ አንድ ነገር ከወሊድ ፈቃድ ጋር የተያዘ ነገር ሲሆን እሱ ይልኩልኛል። ሌላ ቦታ ላይ ቢሰሙ ታግ ያደረጉኛል እና በዚህ ምክንያት ሳንተዋወቅ ግን ሀሳቡ ይትር እያለን ማዳበር ጀመር መነጋገር ጀመር እና ለምን ፕላን አናደርግም? አሁን አንዳንድ ሲሉ ተሰባስተን ነው ማለት ነው እና ለየብቻ ነው ሁሉንም ማገኛቸው ነበር። ዘለቂታ የሆነ ይሄ ቋሚ የሆነ ጥሩ ነገር ለውጥ ለማምጣት እንደገና ደግሞ ከዚህ ከወሊድ ፈቃድ ጋር ተያይዘው የሚመጡ ችግሮች ወደፊት ያሉትንም እነሱንም ራሱ ለመታገል ብዙ ሴቶች አሁን ስራ መቀጠር እድላቸው በዚህ ምክንያት ይቋረጥ ወይም ደግሞ ወሊድ ፈቃድ አንሰጥም ቢሏቸው ምንድን ነው ማድረግ ያለባቸው? እንደው ምክር ለመስጠት ወይም ደግሞ እዚህ ቦታ ሄዱና አነጋግሩ ለማለት ሌሎች ነገሮች ከወሊድ ፈቃድ ጋር ተያይዘው ብዙ ሰፊ ነው ነገሩ። ዲስከስ ለማድረግ እና ለሰውም ደግሞ አይኑን ለመክፈት ንቃተ ህሊና መፍጠር ይረዳናል። ግን በሚል መምህራኖች አሉ፣ የህክምና ባለሙያዎች አሉ፣ የመንግስት ሰራተኞች አሉ፣ የጤና ባለሙያዎች፣ የቢዝነስ ላይ ስራ ላይ የሚሰሩ ሴቶችም ወንዶችም አሉ እና አንድ ግሩፕ ፈጥረን በየዕለቱ ሀሳብ እንለዋወጣለን። ጥያቄን በጣም ብዙ ጥያቄ ይመጣልኛል በዚህ በገጹ። አሁን አንዳንዴ ብዙ ሰው ሲያየው አንድ ሰው ብቻ አይመስለውም፣ ሌላ እንደ የተደራጀ ትልቅ ነገር አድርገው በዚህ ያስባሉ እና እንዲርዱ ምናምን ብለው የሚመጡ ሴቶች አሉ የሚሉ እንዲሁም የእህትነት ማለት ይችላለሁ ወንድምነት ምክክር እናደርጋለን።
የበኩልሽን እያደረግሽ ቀጣዩ ዘመቻሽ
ጓደኞችን
በዚሁ እንግዲህ ይህንኑ ዘመቻሽን ትቀጥያለሽ። 6 ወር መሆን አለበት፣ ልጆች ማቆያ መቋቋም አለበት የሚለው
እሱም ያስፈልጋል። እንደገና ደግሞ ስራ በስራቸው ላይ ማንም እናት በወሊድ ፈቃድ ምክንያት ከስራ መቅረት ወይም መወገድ ወይም ደግሞ አድሎ ሊደረግባት አይገባም የሚልም ይሆናል። እንግዲህ ነገሩ አሁን እያደገ ሲመጣ
እየሰፋ ይሄዳል።
ሴቶችንም እንደዛ እንሰራበታለን።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
በሩዋንዳ የዩናይትድ ስቴትስ አምባሳደር ኤሪክ ጄ ባርክስ የዩናይትድ ስቴትስ መንግሥት የተመጣጠነ የምግብ እጥረትን ለመዋጋት የተያያዘውን ዘመቻ ለማስተዋወቅና ግንዛቤም ለመፍጠር በዚሁ የአውሮፓውያኑ ጥር ወር ሃያ ውስጥ የሚገኘውን የኪናዝ ክልል ጎብኝተዋል። በዚሁ ጥር 5 ቀን ጎብኝታቸው እናቶች ያደረጉ ያለውን ጥረት የተመጣጠነ የምግብ ጥረትን ለመቋቋም የተያዘውን ዘመቻ በመመልከት በዚያ መንደር አውንታዊ ተግባር እየተካሄደ እንዳለም ተገንዝበዋል። በዚሁ ጉብኝት አምባሳደሯ የግብርና ማዕከል የሚገኝበትን ትምህርት ቤትም ተዘዋውረው ለመመልከት እድል አግኝተዋል። የአትክልትና የማዕድ ቤት መገልገያ ቁሳቁሶችን ለማህበረሰቡ አባላት በማከፋፈል በመሳተፍ ላይ ለሚገኙ ህጻናትም በፕሮግራሙ ማለት ነው የተመጣጠነ ምግብ አቅርበዋል። ኪጋሊ የሚገኘው የዩናይትድ ስቴትስ ኤምባሲ ባለፈው መስከረም ወር $250,000 የለገሰ ሲሆን ገንዘቡ ለተመጣጠነ የምግብና ለተጣራ የመጠጥ ውሃ አቅርቦት የሚውል እንደሆነም ተገልጧል። ፕሮጀክቱ እድሜያቸው ከአምስት ዓመት በታች የሆኑ ወደ 53,000 ህጻናትንና 10,000 ነፍሰ ጡር ሴቶችን ለመርዳት ያገለግላል ተብሏል። በተመጣጠነ የምግብ አቅርቦት ረገድ በተለይም ለልጆቻቸው የወንዶችን ተሳትፎ ያሳድጋል። ይህ ፕሮጀክት ባለፈው ጥቅምት ወር የተጀመረ ሲሆን እስከ 2019 እንደ አውሮፓ አቆጣጠር ይዘልቃልም ተብሏል። ፕሮግራሙ ዩናይትድ ስቴትስ በተመጣጠነ ምግብ አቅርቦት ረገድ የምታካሄደውን የዘመቻ አካል ይመለከታል። በዩናይትድ ስቴትስ ዓለም አቀፍ እርዳታ ድርጅት USAID አማካኝነት የሚታገዘው ይህ ፕሮግራም የማህበረሰብ ጤናን፣ የተመጣጠነ ምግብ አቅርቦትንና መጻኢውን ትውልድ የመታደግ እቅድ እንዳለውም ተገልጧል። ታዳጊ ወጣቶችና ህጻናት እንዲሁም ነፍሰ ጡር ሴቶች በዚህ ፕሮግራም ዋነኛዎቹ ተጠቃሚዎች ናቸው። ለሩዋንዳ ህዝብም እጅግ አስፈላጊ የሆነውን ይህን ወሳኝና አሳሳቢ የተመጣጠነ ምግብ እጥረት ለመቋቋም ዩናይትድ ስቴትስ ከአጋሯ ሩዋንዳ ጋር በመስራቷ ኩራት ይሰማታል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ አሁን የማጠቃለያ ዜና እናነባለን። የትግራይ ብሔራዊ ክልላዊ ምክር ቤት ሶስተኛ አስቸኳይ ስብሰባ አካሂዶ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የክልሉ ምክትል አስተዳዳሪ ሆነው እንዲሰሩ በህወሓት አቅራቢነት ተሾመዋል። ሶማሊያ ዛሬ ከጽንፈኞች የሚደቀንባትን አመጽ ለመከላከል የሚረዳት ዲጂታል ማዕከል ከፍታለች። በሶማሊያ ኃይል ተጠቃሚ አሸባሪነትን የሚከላከል የተባለው አዲስ ማዕከል የሶማሊያ ወጣቶች ወደ አልሸባብ እንዳይገቡ የሚያግባባ ዘመቻ በድረገጽ መልእክቶች እንደሚያስተላልፍ ከሀገሪቱ ማስታወቂያ ሚኒስቴር የወጣ መግለጫ ጠቁሟል። ራስዋን የሶማሊላንድ ሪፑብሊክ የምትለው ግዛት ምክር ቤት ጾታዊ ጥቃት መፈጸም ወንጀል እንዲሆን የሚያደርግ ህግ አጽድቋል። የዩናይትድ ስቴትስ ዲሞክራት የህግ መወሰኛ ምክር ቤት አባላት ሩሲያ የዲሞክራሲ ስርዓትን ለማሰናከል የፈጸመችው ተግባር በአሜሪካ ምርጫ ላይ ጣልቃ ከመግባት አልፎ የሄደ ሆኖ ሳለ ፕሬዚዳንት ትራምፕ አደጋውን ለመቋቋም አልሞከሩም ሲል ነቅፏል።
የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እያገባደድን ነው። ወደ ትግርኛ ቋንቋ ስርጭት በቀጣዩ ሙዚቃ ተሸጋግረን በዛው እንሰናበታለን። በእኛ በኩል ሰላም፣ ደህና አደሩ።
ጫካ ሆነ ወይ ሸለቆ Thank you.
ለንቺ ብዬ ሁሉን ትቼ ነግሽ ኖራለን